የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ታህሳስ 18 2014 ዓመተ ምህረት ነው። አብራችሁን ካመሻችሁ ቀጣዮቹ ጉዳዮች ይሰማሉ።
የመማሪያ ክፍሎችን በምንገባ ጊዜ እንዳለ በሙሉ ወንበሮች ተሰባብረዋል፣ ብላክቦርዶች ተነቃቅለዋል፣ ተሰብረዋል። በጣም ከፍተኛ የሆነ ውድመት ተካሂዶበታል።
የሰማናቸው የወልዲያ ዩኒቨርሲቲ ፕሬዚደንት አበበ ግርማን ነው። በሰሜን ኢትዮጵያ የተካሄደው ጦርነት ውድመት ከተወባቸው ተቋማት መካከል አንዱ ስለሆነው ዩኒቨርሲቲ ወቅታዊ ሁኔታ አመሻሹን ያጫውቱናል።
እና እንደምወድ ነው የማውቀው፣ እንዴት መስራት፣ ምን ማድረግ፣ እንዴት መሄድ እንዳለብኝ አቅጣጫ የሚያሳይም አልነበረም። እንደዚህ ሂጂ፣ እንደዚህ አድርጊ፣ እንደዚህ ሁኝ የሚልም ብቻ አለመኖሩ ብቻ ሳይሆን ለሀሳብሽም ትኩረት ሰጥቶ የሚያዳምጥ ሰው አልነበረም።
ኤክሰብ አዲስ በቴክኖሎጂ መስክ የተሰማሩ ወጣቶች እንዲተሳሰሩና ለተሻለ ውጤት እንዲበቁ በማገዝ ላይ ያለ ተቋም ነው። በተቋሙ ተሳታፊ ከሆኑ ወጣቶች ጋር አመሻሹን እንወያያለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታም ስዩ እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። አስቀድመን አጫጭር የዓለም ዜናዎችን እንስማ። ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። የምስራቅ አፍሪካ የልማት በየነ መንግስታዊ ባለስልጣን ኢጋድ የአየር ንብረት ለውጥ ውጤቶችን ለመጋፈጥ የሚያግዝ የምርምር ማዕከል ሶማሊያ ውስጥ ከፈተ። ባለፈው ዓመት ደርሶ የነበረው እጅግ የከፋ የሚባለው ድርቅና የጎርፍ አደጋዎች ግማሽ ሚሊዮን የሚሆኑ ሰዎችን ያፈናቀሉ ሲሆን በዚህ ዓመትም ከሀገሪቱ ህዝብ ግማሽ ያህሉ አፋጣኝ ሰብአዊ ድጋፍ እንደሚያስፈልገው ተገልጿል። በትናንትናው ዕለትም በሞቃዲሹ የኢጋድ ዋና ስራ አስፈጻሚ አቶ ወርቅነህ ገበየውና እንዲሁም የሶማሊያ ፕሬዝዳንት በተገኙበት ማዕከሉ መመረቁ ተገልጿል። የኬንያ መንግስት ከ800 ሚሊዮን ዶላር በላይ እዳ ያለበትን የኬንያን አየር መንገድ እዳ እንደሚሸፍንና በሚቀጥሉት 2 ዓመታት ውስጥ ወደ ግማሽ ቢሊዮን ዶላር የሚደርስ የበጀት ድጋፍ በማድረግ እንደሚታደገው አስታወቀ። መንግስት ለአየር መንገዱ የሚሰጠውን 800 ሚሊዮን ዶላር ማግኘት ያሰበው ከዓለም አቀፉ የገንዘብ ተቋም IMF በመበደር እንደሆነም ተመልክቷል። የኬንያ መንግስት በቅርቡ በሰጠው መግለጫ እንደተመለከተው መንግስት ከአየር መንገዱ 49 ከመቶ የሆነ ባለቤትነት ይዞታ እንዳለውም ተገልጿል። ይሁን እንጂ የበጀት ድጎማ በማድረግ አየር መንገዱን ከእዳ ለመታደግ መሞከሩ ትክክለኛ እርምጃ ስለመሆኑ የምጣኔ ሀብት ባለሙያዎች ጥያቄ ማንሳታቸውም ተዘግቧል። የኬንያ አየር መንገድ ዋና ስራ አስፈጻሚ አየር መንገዱ በኮቪድ-19 ወረርሽኝ ክፍዳቱን ገልጸው ካለፈው ጥር ወር እስከ ሰኔ ወር ብቻ 100 ሚሊዮን ዶላር ኪሳራ እንደደረሰበት አስታውቀዋል። እንደ አውሮፓውያን አቆጣጠር በ2020 በተመሳሳይ ጊዜ ውስጥ አየር መንገዱ 130 ሚሊዮን ዶላር መክሰሩንም ስራ አስፈጻሚው መናገራቸው ተዘግቧል። በናይሮቢ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያ ጄምስ ሺክዋቲ የኬንያ አየር መንገድ ከኢትዮጵያ አየር መንገድ ጋር የሚፎካከር እንደነበረ ገልጸው እንደ አውሮፓውያን አቆጣጠር በ1980ዎቹ ይበልጥ ተወዳዳሪ ለማድረግ በከፊል ወደ ግል ይዞታ እንዲዛወር መደረጉን ጠቅሰዋል። ይሁን እንጂ በመንግስት ይዞታ ጸንቶ የቆየው የኢትዮጵያ አየር መንገድ የተለየ እጣ የገጠመ መሆኑንም ገልጸው አሁን ተወዳዳሪ የሚሆንበት እድል ያልተዘጋ መሆኑን አስረድተዋል። አንዳንድ የምጣኔ ሀብት ባለሙያዎች አየር መንገዱ ራሱን መልሶ እንዲያዋቅር፣ ሰራተኞችንም እንዲቀንስ፣ አዳዲስ ኮንትራቶችና ስምምነቶችን እንዲያፈላልግና የመንግስትን ድጋፍ እንዲጠቀም አሳስበዋል። ዩጋንዳ የሽብር ጥቃት በማድረስ ከሽብርተኞች ጋር ተባባሪ ሆኗል በሚል 15 ሰዎች ላይ ክስ መመስረቷን ትላንት አስታወቀች። ተከሳሾቹ የተከሰሱት ባለፈው ጥቅምትና ህዳር ወር ውስጥ በኡጋንዳ ዋና ከተማ ካምፓላና በሌሎች የሀገሪቱ ክፍሎች ቢያንስ ለስድስት ሰዎች ሞት ምክንያት ሆኗል በተባሉ የቦምብ ፍንዳታዎች ተጠርጥረው መሆኑንም ሮይተርስ ዘግቧል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እኚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ ልዩ መርሃ ግብር ነው። በማኅበራዊ መገናኛዎቻችን እንዲሁም በመደበኞቹ የራዲዮና የሳተላይት ቴሌቪዥን ሞገዶች ላይ እንገኛለን። ወደ ቀዳሚ ጉዳይ እንሻገር። በሰሜን ኢትዮጵያ ለውራት የቆየው ጦርነት በርካታ ሰዎችን ሕይወት ቀጥፏል። የብዙዎቹ አካል ጉድለት ሰበብ የሥነ ልቡና ስብራትም ምንጭኗል። ጦርነቱ የበርካታ ሰላማዊ ሰዎች መጠቀሚያዎችንም አውድሟል። የመጀመሪያው ዘገባችን ለዚሁ ማሳያ የሚሆን ነው። ከፍተኛ ጉዳት ከደረሰባቸው የትምህርት ተቋማት መካከል አንዱ ስለሆነው የወልዲያ ዩኒቨርሲቲ መስፍን አራጌ አጠር ያለ ዘገባ አጠናቅረዋል።
በኢትዮጵያ ዩኒቨርሲቲዎች ምስረታ ከሶስተኛው ተወልድ የሚፈረጀው ወልዲያ ዩኒቨርሲቲ የህዋት ኃይሎች ከፍተኛ ዘረፋና ውድመት የፈጸሙበት ተቋም መሆኑን የዩኒቨርሲቲው ፕሬዚዳንት አበበ ግርማ ይናገራሉ። እነ ፕሬዚዳንቱ በተለይ ለመካኒካል፣ ኤሌክትሪካልና ኮምፒውተር ቴክኖሎጂ የሚያገለግሉ ቁሳቁሶች በ152 ሚሊዮን ብር ተገዝተው የገቡ የስነ ህይወት ባዮቴክኖሎጂ ቁሳቁሶችና ግብአቶች፣ የዘረመል ልዩ ልየታ የሚያደርጉ መሳሪያዎችና በከፍተኛ ወጪ የተደራጁ ቤተ ሙከራዎች የዘረፋ ፋውና የውድመቱ ሰለባ ሆነዋል።
የላቦራቶሪዎቹ ደግሞ በጣም ከባድ ነው። ከአንድ ቢሊዮን በላይ የሚሆን ሀብት ነው በላቦራቶሪ ላይ የተደረገ የነበረው። እነዛም ራሱ ሙሉ በሙሉ ግማሹ የሚወስዱትን ወስደዋል፣ የሚያወድሙትን አውድመውታል። አሁን ቀርቷል የምንለውም ከራሱ የሆነ ፓርት አውጥተው ነጥለው እንዳይሰራ አድርገው ነው።
ለአካባቢው ማህበረሰብ በተለይም ለአርሶ አደሩ አገልግሎት ይሰጡ የነበሩ የእንስሳት ማድለቢያ ማርቢያና የቄራ አገልግሎት መስጫ የቅሪተ አካል መመርመር የሚችሉ መሳሪያዎች በብዛት መዘረፋቸውን፣ የቀሩት ጥቂቱ ደግሞ ሙሉ በሙሉ እንዲወድሙ መደረጋቸውንም ጠቅሰዋል።
የንብ ቀፎዎች ነበሩ፣ እነዛም እንስሶች ናቸው። እንደኔ እንዳለ በሙሉ ስብርብር አድርገው እነሱም ራሱ የተገደሉበት ሁኔታ ነው ያለው። በመርዝ የሆነ ነገር ብቻ አልቀዋል።
ከ300 በላይ አባወራዎችን የሚያስተናግድ የመምህር ብርሃን መኖሪያ፣ 82 ህንፃዎች ላይ የሚገኝ የተማሪዎች መማሪያ ክፍል አገልግሎት እንዳይሰጥ ተደርጎ ዘረፋ ተፈጽሞበታል፣ ከጥቅም ውጭ እንዲሆን ተደርጓል ይላሉ ፕሬዚዳንቱ።
የመማሪያ ክፍሎችን በምንገባ ጊዜ እንዳለ በሙሉ ወንበሮች ተሰባብረዋል፣ ብላክቦርዶች ተነቃቅለዋል፣ ተሰባብረዋል። በጣም ከፍተኛ የሆነ ውድመት ተካሂዶበታል። የተማሪዎች መኖሪያም ልክ እንደዛው መኖሪያ ቤቱ፣ አልጋዎቹ፣ ወንበሮቹ፣ ፍራሾቹ ሙሉ በሙሉ ተወስደዋል።
ዘረፋና ጉዳት ከደረሰባቸው ውስጥ 110 ክፍሎች ያሉት የእንግዶች ማረፊያ ከነ ሙሉ ቁሳቁሱ ይገኝበታል።
ተመራማሪዎች በሚመጡበት ጊዜ ከውጭ ሀገር ሌሎች አጋርነት የሚሰሩ አካላት መጥተው በሚሰሩበት ጊዜ ለጊዜው የሚያርፉበት ነበር እና ሁሉም ነገር ተወስዷል።
በአጠቃላይ የዘረፋና የውድመቱ መጠን ከ6 ቢሊዮን ብር እንደሚልቅ ያመለከቱት ዶክተር አበበ በአስተዳደር ህንፃዎችም ላይ የደረሰውን ጉዳት የከፋ እንደሆነ አልደበቁም።
የአስተዳደር ቢሮዎችን በተመለከተ ሙሉ በሙሉ ቢሮዎቹ፣ ወንበሮቻቸው፣ ጠረጴዛዎቻቸው፣ ፕሪንተር ማሽኖች፣ ኮምፒውተሮች እንደዚህ ያሉ አጠቃላይ ለኦፊስ አገልግሎት የሚውሉ ነገሮች በሙሉ ወጥተዋል፣ ተዘርፈዋል፣ ጉዳት ደርሶባቸዋል።
በአሁኑ ሰዓት የመማር ማስተማር ስራውን መቀጠል በማይቻልበት ደረጃ ዩኒቨርሲቲው መዘረፉንና ጉዳት እንዲደርስበት መደረጉን ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የዩኒቨርሲቲው ፕሬዚዳንት አስረድተዋል።
በአሁኑ ሰዓት ምንም አይነት ተግባራት ለመፈጸም የሚያስችል ሁኔታ አይደለም፣ ግን ይህ በማህበረሰቡም ዘንድ ከፍተኛ የሆነ ቁጭት ነው የፈጠረው። በዩኒቨርሲቲውም ሰራተኞች በኩል በአፋጣኝ ራሱን የቻለ እቅድ አውጥቶ እየተከታተልን እየተገማገም በአጭር ጊዜ የመማር ማስተማር ሂደቱ እንዲጀምር ማድረግ አለብን የሚሉትን ስቴፖች ከመሄድ ውጭ አሁን ባለው ሁኔታ ምንም አይነት እንትን የለው። በማያስችል መንገድ ነው ያወጡ። ማባዣ ክፍሎች ነበሩ። በጣም ማተሚያ ቤታችን በጣም አን ስታንዳርዱን የጠበቀ ነበር። ይህ ስታንዳርዱን የጠበቀ ማተሚያ ቤት ሙሉ በሙሉ በሚባል መንገድ ያሉትን ማሽኖች ከ90% በላይ ወስዷቸዋል። የመመገቢያ ክፍሎች አካባቢም አሁን ማብሰያ መጋገሪያዎች፣ እንጀራ መጋገሪያዎች፣ ምጣዶችን ሳይቀሩ ነው ተባበሩት እና እነዚህ ነገሮች ባሉበት ሁኔታ ትምህርት ለማስቀጠል አትችልም።
ስማቸውን ከመግለጽ የተቆጠቡ የወልዲያ ከተማ ኗሪ እና የዩኒቨርሲቲው ባልጠረባ ከፖለቲካ ማዕከልነት ነጻ በሆነና ለበርካታ ኢትዮጵያውያን በእውቀት ምንጭነት የሚያገለግል ዩኒቨርሲቲ ላይ የህወሓት ኃይሎች የፈጸሙት ተግባር በወንጀል ብቻ ሳይሆን በታሪክ የሚያስወቅስ ነው ብለዋል።
የወልዲያ ዩኒቨርሲቲ ያው ከመንግስት ከፍተኛ የትምህርት ተቋማት መካከል አንዱ ነው። በውስጡም እጅግ በርካታ ተማሪዎችን ሲያስተናግድ ቆይቷል። የትግራይ ክልል ተማሪዎችን ጨምሮ ማለት ነው። ስለዚህ በሌላ ቋንቋ ዩኒቨርሲቲው የህዝብ ሀብት ነው ብለን መናገር እንችላለን እንጂ የፌዴራልም ይሁን የክልል መንግስታት የጦር ካምፕ አይደለም። የፌዴራልም ይሁን የክልል መንግስታት የፖለቲካ ርዕዮተ ዓለም ማራመጃም ተቋም አይደለም። የኢኮኖሚ ምንጭም አይደለም። ሆኖም አያውቅም፣ ሊሆንም አይችልም ወደፊትም። በተቃራኒው ግን ዩኒቨርሲቲው የእውቀት መቅሰሚያ እና ሀገር ተረካቢ ዜጎች የሚወጡበት ተቋም ነው። በእውቀትና በስነ ምግባር የታነጹ ተማሪዎችም እንደዚሁ የሚወጡበት ተቋም ከመሆኑ አንጻር የደረሰበትን ውድመት ስናይ እጅግ በጣም የሚያሳዝንና የሚያም ነው። እንደዜጋም
አስተያየት ሰጪው ስለ ህዝብ አስባለሁ የሚል ፖለቲካዊም ሆነ ሌላ አካል የህዝብ መጠቀሚያን በእንደዚህ አይነት መልኩ መዝረፉና ማውደሙ በህዝብ ለህዝብ ግንኙነት ላይ ከሚያሳድረው ተጽዕኖ ባሻገር የህዝብ አጀንዳ ይዘናል የሚሉ አካላትን በጥርጣሬ እንድንመለከት የሚያስገድድ ነው ብለዋል።
እውነት ለመናገር ለህዝብ እጨነቃለሁ የሚል አካል እንደዚህ አይነት በጣም አስከፊ የሆነ ውድመት በህዝብ ሀብትና ህዝብ በሚገለገልባቸው ንብረቶች ላይ ያደርሳል ብለን አንጠብቅም። ይህን ልልህ የቻልኩበት ምክንያት ምንድን ነው? ከአራት ወራት በላይ በቆየው የወልዲያ በወያኔ ቁጥጥር ስር መቆየት እጅግ በጣም በርካታ ውድመቶችን ከማስከተሉም በላይ እጅግ በጣም አሰቃቂ አሰቃቂና ለጆሮ ለመስማት የሚከብዱ ነገሮች ሁሉ ሲፈጸሙበት የነበረ ነገር ከመሆኑ አንፃር እኔ አንድ የፖለቲካ ፓርቲ ነኝ አንድ ህዝብ አስተዳድራለሁ ከሚል የፖለቲካ ተቋም እና በውስጡ ያሉ ሰዎች እንዲህ አይነት እጅግ በጣም አስቀያሚና አሰቃቂ ነገር የማይጠበቅም ተግባር ነው።
በአንድ ጊዜ ከ12000 በላይ ተማሪዎችን የመቀበል አቅም ያለው ወልዲያ ዩኒቨርሲቲን ጨምሮ የስሪንካ ግብርና ምርምር ማዕከል የግለሰብ ድርጅቶችና ተቋማት ላይ ዘረፋና ውድመት መድረሱን ከስፍራው የደረሰ መረጃ ያመለክታል። ህወሓት ዘልቆ ገብቶባቸው በነበሩ የአማራና የአፋር ክልሎች ውስጥ ከሰብአዊ ጥሰት ባሻገር በንብረት ዘረፋና ውድመት በአካባቢው ነዋሪዎችም በመንግስትም በስፋት ክስ እየቀረበበት ነው። በአንጻሩ ድርጊቱን አልፈጸምኩም በማለት ህወሓት ተደጋጋሚ ማስተባበያ ይሰጣል። የህወሓት ኃይሎች ከአማራና ከአፋር ክልሎች በተወሰደባቸው ጠንካራ ወታደራዊ እርምጃ መሸነፋቸውንና ከሳምንት እስከ 5 ወራት ተቆጣጥሯቸው ከቆዩባቸው አካባቢዎች ሙሉ በሙሉ እንዲወጡ መደረጉን መንግስት ይገልጻል። በሌላ በኩል ህወሓት ተሸንፌ ሳይሆን በስልታዊ ማፈግፈግ ምክንያት ነው ይዣቸው ከቆዩኋቸው አካባቢዎች የወጣሁት የሚል ማስተባበያ መስጠቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ኤክስሃባዲስ ወጣት ማህበራዊ ስራ ፈጣሪዎች እውቀታቸውንና የንግድ እቅዳቸውን ተግባራዊ እንዲያደርጉ የስልጠናና የምክር አገልግሎትን የሚሰጥ ተቋም ነው። ትናንት ምሽት ኤደን ገረመው ከማዕከሉ መስራችና ዋና ስራ አስፈጻሚ አቶ ቴዎድሮስ ታደሰ ጋር ቆይታ አድርጋ ነበረ። ዛሬ ደግሞ በኤክስሃብ ውስጥ አልፈው ስኬታማ የሆኑ ወጣቶችን አነጋግራለች።
ብዙ ጊዜ አንድ ሰው ራሱን ችሎ ስራውን ይሰራል እንጂ ማሰልጠን፣ ማብቃት፣ ማጎልመስ ላይ አይንቀሳቀስም። አንድ የተሳካለት የቢዝነስ ባለሙያ ና እንደውም እናንተ ይህን ነገር ሰፋ አድርጋችሁት ስልጠናም እንደሰጣችሁት ነው የነገሩኝ ና ስለ እሱ ነው ቀጣዩ ጥያቄ። ምንድን ነው ሜንተሮች፣ አሰልጣኞች ወጣት ሰልጣኞችን በሚይዙበት ጊዜ ምን ማወቅ አለባቸው?
ሁለት አይነት ሜንቶርሺፖች አሉ። የመጀመሪያው ሜንቶርሺፕ እነዚህ ሰርቲፋይድ የሆኑ እኛ የረዥም ወራት ስልጠና ሰጥተን አሁን ሜንቶር ማድረግ ትችላለህ ብለን የምናስነሳቸው ቢዝነስ ውስጥ የሌሉ የራሳቸው ቢዝነስ የሌላቸው ግን ፕሮፌሽናል ኮቾች ወይም ሜንቶሮች ናቸው። ሁለተኛው ደግሞ የተሳካላቸው አንተርፕረኑር ሆነው የተሳካላቸው የቢዝነስ ሰው ሆነው ሌሎችን ሜንቶር ለማድረግ ፈቃደኛ የሚሆኑ ሰዎች ናቸው። ይሄ ቁጥራቸው በጣም 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 ትንሽ ነው። እኛ ሀገር የራሱን ቢዝነስ ሰርቶ በአመት 3-4 ሰብስጡኝና እኔ ደግሞ እነሱ ኮች በማድረግ እንዴት ብዬ ተነስቼ እንዴት ብዬ ችግር እየፈታሁ እንዴት ብዬ ትረስት ተቀባይነት በገበያ ውስጥ እያመጣሁ እዚህ እንደደረስኩ ላሳያችሁ የሚሉ ኦልሞስት የሉም ማለት ትችያለሽ። እኛ ጋር እኛ ሊስት ውስጥ ራሱ ያሉት ከ5-4 የማይበልጡ አንተርፕረኖር ናቸው። ይህን ለመፍታት እንግዲህ እኛ የተለያዩ የሜንቶርሺፕ ፕሮግራሞችን አለን። እንደውም ለመጀመሪያ ጊዜ ሰርቲፋይድ የሆኑ 137 ሜንቶሮች በዚህ አጋጣሚ ማስተር ካርድ ፋውንዴሽንን ከልቤ ማመስገን እፈልጋለሁ። ማስተር ካርድ በጣም አጃይል የሆነ ተማሪ የሆነ ተቋም ነው እና ባመጣነው ሀሳብ ላይ እሺ ብሎ ገብቶልን 137 ሜንቶሮች እና ኮቾች ማፍራት ችለናል። ግን ወደ ጠየቅሽን ነገር ስንመለስ ሜንቶሩ ምንድን ነው ማወቅ ያለበት ስንል እንግዲህ በሜንቶርሺፕ እና በኮችን መካከል ትልቅ ርቀት አለ፣ ልዩነት አለ። ሜንቶርሺፕ ሪሌሽንሽፕ ተኮር ነው፣ ግንኙነት ተኮር ነው፣ ረዥም ጊዜ ነው የሚፈጀው። ኮቺንግ አጭር ነው፣ አላማው አጫጭር ስኪሎችን ኮች ለሚደረገው መስጠት ነው። ግንኙነቱ ከሜንቶርሺፕ በጣም ይለያል፣ አጠር ያለ ግንኙነት ነው። ሺፕ ላይ ደግሞ ዋና ትኩረቱ የሜንቶር የምናደርገው ሰው ጠቅላላ ኦቨሮል ዴቨሎፕመንት ነው የሚያተኩረው። ሙሉ ስብዕና ያለው ሰው ሆኖ እንዲወጣ አንተርፕረነሩን ወይም አንተርፕረነሯን ማገዝ ነው፣ ማብቃት ነው። ማዳመጥ ያስፈልጋል። የእኛን የሜንቶሩ ራዕይ አይደለም እዚህ ውስጥ ዋና ቦታ የሚሰጠው። ሜንቶር የሚደረገው የምትደረገው አንተርፕረነር የእሷ ህልም ነው። እዚህ ጋር የሜንቶሩ ትልቁ ሀሳብ ራሱን መድገም፣ ራሱን መፍጠር፣ እሱን መስራት አይደለም። ሜንቶር የሚደረገውን ሰው ቤስት ቨርዥን ፖቴንሻል ማውጣት ነው፣ አዲስ ሰው መስራት ነው።
በዚህ አቶ ቴድሮስ በጠቀሱት መንገድ በኤክሳብ ውስጥ ያለፈችው ቤቴልሄም ስዩም ሄለን ቡና የተሰኘው ስኬታማ ንግድ ለመጀመር ኤክሳብ አይኔን ገልጦልኛል ትላለች።
ያልተጨበጠ ሀሳብ ነበር ይዤ የመጣሁት እና እንደምወድ ነው የማውቀው። እንዴት መስራት፣ ምን ማድረግ፣ እንዴት መሄድ እንዳለብኝ አቅጣጫ የሚያሳይም አልነበረም። እንደዚህ ሂጂ፣ እንደዚህ አድርጊ፣ እንደዚህ ሁኚ የሚልም ብቻ አለመኖሩ ብቻ ሳይሆን ለሀሳብሽም ትኩረት ሰጥቶ የሚያዳምጥ ሰው አልነበረም፣ እኔ እስከማውቀው ድረስ ማለት ነው። እና ኤክሳብ ላይ ኢቨንት አየሁ ፌስቡክ ላይ በዛ ሰዓት ነበር የሄድኩት። ከዛ በኋላ ኤክሳብ ላይ የተለያዩ ኢቨንቶች ሲደረጉ እየመጣሁ አዳምጥ ነበረ። ምክንያቱም እንዴት ተሳካላቸው የሚለውን ይሄ እንደኔ አይነቶችን ሀሳብ ብቻ ያላቸውን ተሳካላቸው ሰዎች የሚያበረታቱበት መድረክ፣ አዘ ሴም ታይም ደግሞ ተስፋ ሳይቆርጡ ነገሮችን እንዴት ማድረግ እንደሚችሉ እነሱ ባለፉት መንገድ ተሞክሯቸውን እየሰጡ ነበር። እንደዛ ነው ኤክሳብ ውስጥ የገባሁት። ከዛ በኋላ 2019 ላይ ዩስ ኮኔክት አፍሪካ ላይ እድል መጣ። እንደዚህ ኤክሳብ ላይ መጣለው ያዩት ነበር። የተወሰነ ፕሮዳክቶችን ዴቨሎፕ አድርጌያለው። የራሴ ፓኬጂንግ ነበረኝ። ያው እኔ እዛ የሚሄደው የሶስት ቀን ቢሆንም በህይወቴ ትልቁን አይን መክፈቻ ፕሮግራም ነው የሚሆነልኝ። 10 ሺ የአፍሪካ ወጣቶች የሚሳተፉበት ትልቅ መድረክ ነበረ። ከሌሎች ጋር ኔትወርክ አድርጌ ነበረ። በኋላ ኤክሳብ እኔን አምኖብኝ ሀሳቤን አክብሮት የተለያዩ ቦታዎች ትራቭል እንዳደርግ አድርጎኛል። በዛ ሁሉ ያገኘሁት ኤክስፒሪያንስ ነው። እኔ እንዲሁም ማንም ሰው ስራ ከመጀመሩ በፊት እንደኔ አይነት ሀሳብ ያላቸው ልጆች ካሉ ወደ ኤግዛም መጥተው ሀሳባቸውን ወልደው አካሉን አይቶ ላይክ በአካል ደረጃ ያሰብሽውን ነገር በፕሮዳክት ደረጃ መጥተው አይተው እኔ ያገኘሁትን እድል እንዲጠቀሙ እላለሁ።
ልክ እንደ ሰው ሁሉ ኤግዛም ውስጥ በመሳተፍ ያሰበችውን የንግድ እቅድ ወደ ተግባር ያመጣችው ሌላዋ ያነጋገርናት ደግሞ ቤዛዊት አድማሱ ስትሆን እሷም ኤግዛምን በመጠቀም የተለያዩ የምርምር ስራዎችን እንዲሁም የትርጉም ስራ የሚሰሩ የትርፍ ጊዜ ሰራተኞችን የሚያገናኘውን ፍሪላንስ ስራ የተሰኘ ድረገጽ መመስረት መቻሏን ትናገራለች።
አዲስ የቢዝነስ ሀሳብ ይዘሽ ኢትዮጵያ ውስጥ ብዙ ጊዜ ክሊር የሆነ ነገር የለም። የት እንደምትሄጂ፣ እንዴት እንደምትጀምሪ፣ ማን እንደሚረዳሽ፣ እንደዚህ እንደዚህ አይነት ግልጽ የሆኑ ነገሮች የለም። በህግም ማለት እንዴትም እንደሚስተናገድ አዲስ ስታርታፕ። ግን ያው ኤክሳብ ምንድን ይረዳን አይዲያችንን ሰበሰበ። ከዛ በኋላ አወዳድሮ ሀሳባችንን ሰምቶ ምን መስራት እንደምንፈልግ፣ ምን ፕሮብሌም አይደንቲፋይ እንዳደረግን፣ ምን ሶሉሽን ይዘን እንደመጣን አወዳድሮ ኢንኩቤሽን ፕሮግራም ውስጥ ያስገባን እና በዛ ኢንኩቤሽን ፕሮግራም ውስጥ የተለያዩ ትሬኒንጎች ነበሩ። በተለያየ ፕሮፌሽናል የሚሰጡ ፕራክቲካል የሆኑ ትሬኒንጎችን አቴንድ እንድናደርግ ፋይናንስን በተመለከተ፣ ቢዝነስ ፕላንን በተመለከተ፣ ቢዝነስ ሎን በተመለከተ፣ ኢትዮጵያ ውስጥ አዘ ቢዝነስ እንዴት ስታብሊሽ እናደርጋለን፣ እንዴት ኦፐሬት እናደርጋለን የሚለውን እንደ አጠቃላይ እንደ ቢዝነስ ስታርታፕ። ከዛ ደግሞ በስፔሲፊክ ሴክተራችን እኔ ፍሪላንስ ላይ ነው የምሰራው። ስለዚህ ፍሪላንስ ማርኬት ፕሌስ እንዴት ስታብሊሽ ማድረግ እንደምንችል፣ ዲጂታል ፕላትፎርማችን ምን መምሰል እንዳለበት በጣም ኢንቴንሲቭ የሆነ በሁለት ፌዝ ነው ትሬን ያደረግ ነው እና ከዛ ደግሞ ያው ዶነሮች ወይም ገንዘብ በገንዘብ ፈንድ የሚያደርጉ ድርጅቶች አሉ፣ ትልቅ ዶነር ድርጅቶች ኮኦርዲኔት በማድረግ ሲድ ፈንድ እንድናገኝ ረድቶናል። እና ኢትዮጵያ ውስጥ
ስናጠቃልል ኤክሳብ በቀጣይ ምን ለማድረግ ያስባል ስንል ለኤክሳብ መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ ጥያቄ ያቀረብን።
መሪያ ከተነሳንበት በመቀጠል በየአመቱ የምናወጣቸውን ቁጥር ማስፋት ነው የምናስበው። የሜንቶርሺፕ ፕሮግራማችንን ወደ 10 ሺ በሶስት አመት ውስጥ 10 ሺ ያህል ሜንቶሮች ወደ ገበያ መክተት እንፈልጋለን። ይህንኑ ማስፋት እንፈልጋለን። የተለያዩ ከተሞች ጋር መግባት እንፈልጋለን። ቢያንስ ነው አሁን ባለን ጊዜ ባለን እድሜና ተሞክሮ ቢያንስ 5 ከተሞች ላይ መግባት መቻል ነበረብን። አልቻልንም፣ አልሆነም። ከዚህኛው ኤክስፒሪየንሳችን በመነሳት ግን እኛም በርትተን ሰርተን ከመስከረም ጀምሮ ቢያንስ 5 ከተማ ላይ ለመግባት እናስባለን።
ጋቢና ቪኦኤ ከአሜሪካ ድምፅ የሚደመጥ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን አድማጮቻችን። የኢትዮጵያ መከላከያ ሰራዊት በምስራቅ አማራና አፋር ክልሎች ከህወሓት ነጻ በወጣቸው አካባቢዎች ላይ ጸንቶ እንዲቆይ መታዘዙን የኢትዮጵያ መንግስት አስታውቋል። ይህ ትዕዛዝ የተላለፈው በዋናነት ከዚህ በፊት በትግራይ ክልል ካጋጠሙት ችግሮች ትምህርት በመውሰድ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተናግረዋል። ኬኔዲ አባተ
የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በቴሌቪዥን የቀጥታ ስርጭት ቀርበው በሰጡት መግለጫ የመከላከያ ሰራዊት በመስራቅ አማራና አፋር ክልሎች አሸባሪ ብለው ከገለጹት የህወሓት ኃይል ነጻ ያወጣቸውን አካባቢዎች አጽንቶ እንዲቆይ መታዘዙን ገልጸዋል። መንግስት እንዳስፈላጊነቱ በቀጣይነት እርምጃ መውሰዱን እንደሚቀጥልም ነው የተናገሩት።
የመከላከያ ኃይላችን በዘመቻ ለህብረ ብሔራዊ አንድነት በመስራቅ አማራና አፋር አካባቢዎች በአሸባሪ ኃይል የተወረሩ አካባቢዎችን ነጻ በማውጣት የመጀመሪያውን ግብ አሳክቶና ተልእኮን አጠናቆ አሁን የያዛቸውን አካባቢዎች አጽንቶ እንዲቆይ ታዟል። አሁናዊ የጠላት ሁኔታ ግምገማ የሚያሳየው የጠላት መሻት ፍላጎትና የማድረግ አቅም ክፉኛ ተመቷል። እንደዚያም ሆኖ ይህ የጥፋት ኃይል ዳግም ፍላጎቱ እንዳይቀሰቀስ መንግስት አስፈላጊ ናቸው ብሎ ያመናቸውን እርምጃዎች በጥናት ላይ ተመርኩዞ በቀጣይነት እርምጃ የሚወስድ ይሆናል።
የመከላከያ ሰራዊት የያዛቸውን አካባቢዎች አጽንቶ እንዲቆይ በመንግስት ትዕዛዝ የተላለፈበትን ምክንያት ሲገልጹም 3 ነጥቦችን ያነሱ ሲሆን ከነዚህ መካከል አንዱ ከዚህ በፊት በትግራይ ክልል ካጋጠሙት ችግሮች ትምህርት በመውሰድ መሆኑን አብራርተዋል።
ለዚህ መሰረታዊ ውሳኔ ምክንያት የሆኑ መነሻዎች አንደኛው ከዚህ በፊት በትግራይ ክልል ካጋጠሙ ችግሮች መማር አስፈላጊ ሆኖ በመገኘቱ ነው። ይህም ማለት በመከላከያ ሰራዊታችን የሰሜን እዝ ላይ የሽብር ቡድኑ ክደት ፈጽሞ ሰራዊታችንን ላይ ጥቃትና አጸያፊ ድርጊት ሲፈጽም ይከላከለናል፣ አይውጣብን ያሉ ብለው ተማጽኖ ያቀረቡ የትግራይ የተለያዩ የህብረተሰብ ክፍሎች ሰራዊታችን ይህ ጥቃትና አጸያፊ ድርጊት ሲፈጸምበት መከላከል ቀርቶ ድርጊቱን ያላወገዙ ሆኖ በመገኘታቸው በሰራዊታችን ላይ የተፈጸመበትን ክህደት ለመቀልበስ ወንጀለኞችን ለህግ ለማቅረብና የተዘረፉትን ንብረቶች ለማስመለስ በክልሉ ህግ ለማስከበር እንቅስቃሴ ባደረገበት ጊዜ በመጀመሪያ አካባቢ የተባባሪነት መንፈስ ከህብረተሰቡ ቢታይም የኋላ ኋላ ግን በተለያዩ የህብረተሰብ ክፍሎች ሰራዊታችን እንደገና ከኋላ በመወጋቱ እንዲህ አይነቶቹን ተመሳሳይ ችግሮች ዳግም እንዳያጋጥሙና ከዚህም ሰራዊታችን መጠበቅና በተጠና መልኩ ሰራዊቱ እርምጃዎችን እንዲወስድ ለማድረግ በማለም ነው።
ሚኒስትሩ ሁለተኛ ምክንያት ብለው የገለጹት ደግሞ ህወሓት በጦርነቱ ተገድለዋል ያሏቸውን ሰዎች አስከሬን በጅምላ በመቅበር በትግራይ ክልል የዘር ጭፍጨፋ ወንጀል ተፈጽሟል በማለት መንግስትን ተጠያቂ ለማድረግ እየተዘጋጀበት ነው ባሉት ሴራና ወጥመድ ውስጥ ላለመግባት እንደሆነ ነው የጠቆሙት። ሶስተኛው ምክንያት ደግሞ በክልሉ የሀገርን አንድነትና ሰላም ለአደጋ የሚዳርግ ተግባር ተፈጽሟል ተብሎ ከታሰበ መከላከያ ሰራዊቱ በማንኛውም ጊዜ ወደ ክልሉ የመግባት ህገ መንግስታዊ መብት ስላለ እንደሆነ አብራርተዋል። በምዕራብ አማራ ያለውን ወታደራዊ እንቅስቃሴና የመንግስትን ቀጣይ አቅጣጫ በተመለከተ ወደፊት እንደሚገለጽም ያነሱት ዶክተር ለገሰ በኦሮሚያ ክልል የተለያዩ አካባቢዎች መንግስት ኦነግ ሸኔ በሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ኃይል ላይ የሚወስደው እርምጃ እንደሚቀጥል ተናግረዋል። ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ በመንግስት መግለጫ ዙሪያ ከህወሓትና ከኦነግ ሸኔ ወይም ራሱን የኦሮሞ ነጻነት ሰራዊት ከሚለው ወገን የተሰጠ ቀጥተኛ ምላሽ ሸለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በደቡብ አፍሪካ ውስጥ የሚኖሩ ህጋዊ የመኖሪያ ማስረጃ የሌላቸው ስደተኞች የኮቪድ-19 ክትባት ለማግኘት ሲንገላቱ ሰንብተዋል። አሁን ግን የሀገሪቱ መንግስት ለትርፍ ካልተቋቋሙ ቡድኖች ጋር በመተባበር በሺዎች የሚቆጠሩ ማስረጃ አልባ ስደተኞችን መከተብ ጀምሯል። የዛሂር ካሲምን ዘገባ እንደሚከተለው እናሰማችሁ። የልግስና ወር ተብሎ በሚታወቀው የጎርጎሳውያኑ ታህሳስ ወር በደቡብ አፍሪካ የሚኖሩ ህጋዊ የመኖሪያ ሰነድ የሌላቸው ስደተኞች የኮቪድ-19 ክትባት እድል በስጦታ ቀርቦላቸዋል። የሀገሪቱ መንግስት ለትርፍ ካልተቋቋሙ ቡድኖች ጋር በመተባበር በሀገሪቱ ውስጥ ለሚኖሩ ከ2 ሚሊዮን በላይ ህጋዊ የመኖሪያ ሰነድ የሌላቸው ሰዎች የክትባት አገልግሎትን ከፍ አድርጓል። የዚህ እርምጃ ግብ የኮሮና ቫይረስ ስርጭትን መግታት ነው። እስካሁን ድረስ አብዛኞቹ ሰዎች አስፈላጊው ሰነድ ስለሌላቸው መከተብ አልቻሉም ነበረ። ይህ ሁኔታ በጫና ፈጣሪ ለትርፍ ያልተቋቋሙ ድርጅቶች ጥረት ተቀይሯል። የክትባት አገልግሎቱ በጆሃንስበርግ በሚገኘው ኤን በመሰሉ የመጠለያ ስፍራዎች እየተሰጠ ይገኛል። ጁሊ ማቺን ሮሃካን ከሰኞ ተቋም የመጡ በጎ ፈቃደኛ ናቸው። የዛሬውን የክትባት ሂደት ያስተባበረውም ይኸው ድርጅት ነው።
አንዳንዶቹ ሰዎች አልተመዘገቡም። የጥገኝነት ጠያቂዎች ሰነድ አሊያም ሌላ ወረቀት ብቻ ይኖራቸዋል። ደቡብ አፍሪካዊ ካልሆንክ ክትባት ማግኘት አዳጋች ነው። ይሄ ተግዳሮት ሆኖ ቆይቷል። ሰዎች ክትባት እንዲያገኙ እድሎችን ለማመቻቸት ነው የፈለግነው።
ለመጀመሪያ ጊዜ ለመከተብ እዚህ ከተሰለፉት መካከል አብዛኞቹ ደቡብ አፍሪካውያን አይደሉም። የ42 ዓመቱ ራፋኤል ዱቤ አንዱ ናቸው። በመከተባቸው ደስተኛ ሆነዋል። እንደሚታወቀው የኋላ የኋላም ቢሆን መከተብ ያስፈልገናል ነው ያሉት እሳቸው። በደቡብ አፍሪካ ውስጥ የሚኖሩ ሰዎች ክትባት ለማግኘት በኤሌክትሮኒክ የመረጃ ቋት በኩል መመዝገብ ይጠበቅባቸዋል። የምዝገባ ስርዓቱ መንግስት የተከተቡ ሰዎችን ለመከታተል ያመቸው ዘንድ እያንዳንዱ ሰው የመለያ ቁጥር መያዝ ይጠበቅበታል። ይህ መርሃ ግብር የተዘረጋው በተመረጡ ቦታዎች ብቻ ነው። ሰነድ የሌላቸው ስደተኞች የተለየ መለያ እንዲሰጣቸውና ለጤና ዓላማ ብቻ ክትትል እንዲደረግባቸው ተደርጓል። የረድኤት ድርጅት የሆነው ድንበር የለሹ የሐኪሞች ቡድን አባላት የመርሃ ግብሩ አቀባበል እስካሁን አዎንታዊ እንደሆነ ገልጸዋል። የተባበሩት መንግስታት ድርጅት 1 ቢሊዮን የሚሆኑ ሰዎች በግጭቶችና በአየር ንብረት ለውጥ ምክንያት የተሰደዱ እንደሆነ ይፋ አድርገዋል። ባለሥልጣናት መንግስታት ለሁሉም ሰው ክትባት ይዳረስ ዘንድ ከረድኤት ድርጅቶች ጋር በትብብር መስራት አለባቸው ብለዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ አፍታም ስዩም፣ በድምፅ ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።